የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ መጋቢት 9 2011 ዓ.ም ምሽት ያስተናዳናችሁን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በቀዳሚው ዘገባችን ወደ ጌዲዮ ጎቲት መጠለያ ጣቢያ የሚገኙ ተፈናቃዮች እናመራለን።
የተቸገርነው ነገር ሪያል የራብ ጉዳይ የምንሰራ ስራ አጥተን ተረብን የሞተ ሰው ወደ 100 ይሆናል። የማናደርበትን ቦታ ብታውት ይሄ ነው። ተደሃይተን ይሄኛ ነው። አንድ ድጋፍ የምባለው ነገር የለም። መዳኛ የለንም።
ጠቅላይ ሚኒስትር አብይ አህመድ የተፈናቃዮቹን አቤቱታ ለመስማት ትላንትናው እለት ወደዚያው አምርተው ነበር።
ዘላቂ መፍትሄ የሚጣበትን መንገድ ከሁለቱም ህዝቦች አባገዳዎች ያገር ሽማግሌዎች የአማራ አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አማራዎች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል።
ለጊዜው ደግሞ አስፈላጊው የምግብ እርዳታ ይቀርባል ተብሏል። ዝርዝር ዘገባ ይኖረናል። ሌሎች ዘገባዎችም አሉን። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። 8ቱ የአየር መንገዱን ሰራተኞች ጨምሮ ለ157 ሰዎች እልቂት ምክንያት በሆነው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የበረራ ቁጥር ኢቲ 302 የመከስከስ አደጋና ከወራት በፊት ጃቫ ባህር ላይ ወድቆ በተከሰከሰውና ለ189 ሰዎች ህይወት መጥፋት ምክንያት በሆነው የኢንዶኔዥያው ላየን ኤር የበረራ ቁጥር 189 ቦይንግ 737 ማክስ 8 አደጋዎች መካከል ግልጽ ምስስል መኖሩን የሁለቱ የአውሮፕላኖች የበረራ መረጃ መቅረጫ መሳሪያዎች አረጋገጡ። የዩናይትድ ስቴትሱ የአውሮፕላን ሰሪ ኩባንያ ቦይንግ በበኩሉ አውሮፕላኑን የሸክሙን ሚዛን ጠብቆ የሚበርበትን አቅፍና ፍጥነት ለመቆጣጠር ታስቦ በእነኛ አውሮፕላኖች ላይ በሚገጠመው ሶፍትዌር ወይም የኮምፒውተር ፕሮግራም ላይ እያካሄደ ያለውን የማሻሻያ ስራ ለማገባደድ መቃረቡን አመልክቷል። አድማጮች፣ እዚህ ዘገባ ዝርዝር ከደረሰን ወደ በኋላ ላይ ይዘን እንመለሳለን። በኤርትራ የውጭ ጉዳይ ሚኒስተርና በፕሬዝዳንታዊ አማካሪ የተመራ ከፍተኛ የልዑካን ቡድን ሶማሌላንድን በመጎብኘት ላይ መሆኑ ተገልጿል። በውጭ ጉዳይ ሚኒስትሩ ኦስማን ሳላህና በፕሬዝዳንታዊ አማካሪው የማነ ገብረአብ የተመሩት ልዑካን ከሶማሌላንድ ፕሬዝዳንት ሙሲ ቢሂ አብዲ ጋር ተገናኝተው ተወያይተዋል። የሶማሌላንድ የውጭ ጉዳይ ሚኒስትር ያሲን ሀጂ መሐመድ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ሆነው ስለ ጉብኝቱ ለጋዜጠኞች ገለጻ አድርገዋል። እንግዶቹ የመጡበት በአፍሪካ ቀንድ ሀገሮች በተለይም በኤርትራና በሶማሌላንድ መካከል ትብብሮችና ግንኙነቶችን ለማጠናከር ነው ሲሉ የሶማሌላንዱ የውጭ ጉዳይ ሚኒስትር ተናግረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በበኩላቸው ሀገራቸው ላለፉት 20 ዓመታት ከአፍሪካ ቀንድ ጉዳዮች ተገልላ መቆየቷን አስታውሰዋል። ከፕሬዝዳንቱ ጋር ስብሰባ ነበርን። ስለ ሀገሪቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታ ገለጻ ያደረጉልንን አዳምጠናል። በጣም ጠቃሚ ገለጻ ነበር። ይህንኑ ለፕሬዝዳንታችን እናስተላልፋለን። ወደፊትም የሶማሊላንድ ጉብኝታችንን እንቀጥላለንም ብለዋል። በሌላ የአደጋ ዜና ምስራቅ ኢንዶኔዥያ ፓፑዋ ክፍለ ሀገር ሴንታኒ አካባቢ በደረሰ የጎርፍና የመሬት መንሸራተት የሞቱት ሰዎች ቁጥር ወደ 80 መጠጋቱ ታውቋል። 43 ሰዎች መጥፋታቸውን ያስቸኳይ እርዳታ ሰራተኞች አስታውቀዋል። ዛሬ ሌሊቱን ኃይለኛ ዝናብ እንደጣለ ታውቋል። የኢንዶኔዥያ ብሔራዊ አደጋዎች ጉዳይ መስሪያ ቤት ኃላፊ እንዳስታወቁት በብዙ ቶን የሚገመት አለት፣ ጭቃና ዛፍ በጎርፍ ተጠራርቆ ወደ ወንዞች ሲወርድ ወንዞቹ ሞልተው መኖሪያ ቤቶች፣ ሰዎችና መንገዶች ተወስደዋል ተብሏል። ኢትሬክት በመትባል የኔዘርላንድስ ከተማ በአንድ የህዝብ ማመላለሻ የኤሌክትሪክ ባቡር መሰል መኪና ላይ ተኩስ ከፍቶ ቢያንስ 3 ሰዎች መሞታቸውን የከተማዋ ከንቲባ ዛሬ አረጋገጡ። ፖሊሶች በመኖሪያ ሰፈር ውስጥ ከደረሰው ጥቃት ጋር በተያያዘ አንድ የቱርክ ተወላጅ እየፈለጉ ናቸው። የኔዘርላንድስ ብሔራዊ ሽብርተኝነት ጉዳይ ኃላፊ በከተማዋ ውስጥ ሌሎችም ተኩሶች እንደነበሩ ገልጸው ፖሊስ ታጣቂውን ለመያዝ ከፍተኛ ስሳ ላይ እንደሆነ አስታውቀዋል። የኔዘርላንድስ ጠቅላይ ሚኒስትር ማርክ ሩቴ ጉዳዩን አሳሰባቸው አመልክተዋል። በመጨረሻም ደቡብ ምስራቃዊ አፍሪካ አትላንት ሁት የመጣው ኃይለኛ ማዕበልና ጎርፍ ከ150 ይበልጡ ሰዎችን ገደለ። በብዙ መቶች የሚቆጠሩ ሌሎች ሰዎች የደረሱበት ጠፍቷል። ማዕበሉ ከሁሉም ይበልጥ የመታት የሞዛምቢክ ቤራ ከተማ ነች። ዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ይላካቸው የርዳታ ሰራተኞች ሁኔታውን ለመገምገም ማዕበሉ ያዳሸቃት ከተማ ደርሰዋል። የቡድኑ መሪ ጂሚ ለሱር በሰጡት መግለጫ ከአየር በተደረገ ቅኝት እንዳየነው ቤራ ከተማ 90% ሙሉ በሙሉ እንደወደመ አመልክተዋል። ሞዛምቢክ፣ ማላዊ እና ዚምባብዌ ውስጥ ቁጥሩ 1.5 ሚሊዮን የሚገመት ህዝብ በከባድ ዝናባማ ማዕበል ውስጥ ጉዳት እንደደረሰበት የተባበሩት መንግስታት ገልጿል። በተለይ ድሆች በሚኖርባቸው ገጠር አካባቢዎች ብዙ ሺህ ነዋሪዎች የመንገድና የቴሌፎን አገልግሎት ተቋርጦባቸዋል። በሰዓት 200 ኪሎ ሜትር ከደማ የሚወዘወዘው ማዕበል ሐሙስ የሞዛምቢክ የጠረፍ ከተማ ቤራ ከደረሰ በኋላ ደቡባዊ ማላዊና ምስራቃዊ ዚምባብዌን አዳርሷል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ልጆቼ ደማቸው መልኩን ቀይሯል፣ ስጋዬን ቆርጬ እንዳላበላቸው ደግሞ አይሆንም፣ ምን ላድርጋቸው ያሉት በጌዲዮ ዞን ለረሃብ እንደተጋለጡ የገለጹ የአስር ልጆች እናት ወይዘሮ ውዴ ባረቆ ናቸው። በጌዲዮ በተለያዩ ከምዕራብ ጉጂ ዞን የተለያዩ አካባቢዎች ተፈናቅለው በጌዲዮ 6 የመጠለያ ጣቢያ የሚገኙ ወደ ቁጥራቸው 178,000 የሚገመቱ ሰዎች ችግር ላይ መሆናቸውን እየገለጹ ይገኛሉ። ዘጋቢያችን ዮናታን ዘብዲዮስ በጌዲዮ ተገኝቶ እነዚህን ሰዎች አነጋግሯል። በተጨማሪም በትላንትናው ምሽት ጠቅላይ ሚኒስትር አብይ አህመድ እነዚሁን ተፈናቃዮች መካከል በጌዲዮ ዞን ገደብ ከተማ የተጠለሉትን ተገኝተው ጎብኝተው አነጋግረዋል። ጠቅላይ ሚኒስትሩ በእርዳታ አቅርቦት ላይ መስተጓጎል የፈጠረው ችግር መሆኑንም ገልጸውላቸዋል። ተፈናቅለው በገደብ ከተማ የሚገኙ የተጠለሉ ዜጎችን በመንግስት ላይ ያላቸውን ቅሬታዎችም ለጠቅላይ ሚኒስትሩ ገልጸውላቸዋል። የዮናታን ዘብዲዮስ ሪፖርት ሁሉንም ይዟል።
ይህል የናፈቀ አንጀት፣ ረሃብ ያጨራመተ ሰውነት፣ ጤና ያጎሳቆለው አካል፣ እሳት እንደነካው ላስቲክ ሲጋው ሽስቶ ቆዳና አጥንት ብቻ የቀረው የሰው ልጅ እዚህ በገደው ምድር ሞልቷል። የምላስ የሚቀመስ ነገር ያጡ ነፍሶች ከጥቋቁሮቹ ምድር ጥርት ካለው ሰማይ ስር ከለምለም አፈር ከፍራፍሬው አድባር ተርበዋል። ይህ የወይዘሮ ውዴ ባራቁና የአስር ልጆቻቸው አሁናዊ ሁኔታ ነው። ወይዘሮ ውዴ ከምኖርበት ከምሳብ ጉጂ ዞን ቀርጫ ወረዳ ተፈናቀሉት ከአንድም ሁለት ሶስቴ ነው። አሁን ደግሞ ለከፋ ረሃብ ተጋልጧል። ልጆቼ ደማቸው መልኩን ቀይሯል፣ ስጋዬን ቆርጬ እንዳላበላ ቸው አይሆንም። ታዲያ ምን ላድርጋቸው ይላሉ።
እዚህ ከመጣን ወዲህ 10 ልጆች ሞቱ፣ አባቶች 6 ሞቱ፣ ሴቶች 2 ሞቱ። በራብ ምንም አንጥተን የምንበላ ነገር የለም፣ ሳንቲም የለንም። አፈላ እቺ ላይ ነው የምንተኛው።
ድጋፍ የሚያደርግላቸው
አንድ ሰው ምንም የለኝም። ባል ሞቷል፣ ልጆች አሉ 10 ምን ላድርግ ታዲያ? ምን አምጥቼ ልስጣት? ምን አምጥቼ ስጋዬን ቆርጬ እሰጣለሁ? ምን አምጥቼ ልስጣት?
የሚዙትን የሚጨብጡ የሚያጡ በመጦሪያ እድሜያቸው ግራ የሚጋቡ ወላድ እናት ወይዘሮ ውዴ እንደሚሉት ከዛራዋ ቀን በፊት ምናልባትም ከ8ና 9 ወራት ቀደም ብሎ አስጨንቋቸው የማያውቅ ጉዳይ አሁን ሆድ ያስብሳቸዋል። ይህል ውሃም
ዶ ጥጋብ ውስጥ አገምደን ሰርተን እንበላለን፣ ነግደን እንበላለን። በጥጋብ ነበር ያለ ነው።
እንዲህ የረሃብ አለንጋ እንደሚገርፋቸው ባውቅ ኖሮ ባልወልዳቸው ይመርጣሉ ብሎኛል። የእናት ወደ አዛኝ ነውና ደርሶ ሳግ ይተናነቃቸዋል። እሳቸው በተጠለሉበት ጣቢያ በረሃብ ምክንያትም እየሞቱ መኖራቸውን ነግሮኛል።
ላርግታለ ወደ ጀምላል በወዳጅ በወደ በልጭ እንዳልጭርስ እንት አጥንታላችሁ ምን ላርግ? በደም የመጡት አሁን ደማቸውን ቀየሩ።
አቶ ተስፋይ ታምሩም ከምስራቅ ጉጂ ዞን ቀርጫ ወረዳ መፈናቀላቸውን ገልጸውልኛል። መጀመሪያ ከተፈናቀሉ በኋላ ተመልሰው ቢሄዱም እንደገና ተፈናቅለው ለችግር መጋለጣቸውን ተናግሯል። ሰብአዊ ድጋፍ በተመለከተም የደረሰላቸው የባባላቸው ማንጀት የለም። መንግስትም ከታች እስከ ላይ ጆሮ ዳባ ልበስ ብሎናል ብለዋል። አሁንም ቢሆን እነዚህ ነፍሶች የኢትዮጵያውያን እጅ ሽተዋል።
የተቸገርነው ነገር ረሃብ፣ የረሃብ ጉዳይ የምንሰራ ስራ አጥተን ተረብን። የሞተ ሰው ወደ 100 ይሆናል። የማናድርበት ይሄን ቦታ ብቻውት ይሄ ነው ተደሃይተን ይሄኛ ነው አንድ ድጋፍ የምባለው ነገር የለም መዳኛ የለንም
ይምላስ የሚቀመስካጡ መቆይታቸውን የተናገሩ አጥታፈስ ተሰማም ህፃናት ከረሃብ በተጨማሪ በተለያዩ ተላላፊ በሽታዎች እየተጎዱ እንደሆነ ተናግሯል አራስነቶችም ጭምር ለጉዳት መዳረጋቸውን ገልጿል
ትልቁ ነገር ራብ ነው እኛ ነው ያስቸገረ ጦርነት አንድ ያፈናቅሎናል እዚህ ምን በላ ነገር አናገኝም በዚህ አይነት ችግር በከፍተኛ ስቃይ ውስጥ ነው የምንኖረው
ይህ ታሪክ የነዚህ ሰዎች ብቻ ሳይሆን በገዲዮ ዞን ተፈናቅለው በተለያዩ ጣቢያዎች ተጠለሉ የ178000 ዜጎችም ጭምር እንጂ ቪኦኤ ገደብሮዳ ጎትቲ ቀበሌ ደርሶ እንዳረጋገጠው በጎትቲ ቃለ ህይወት ቤተክርስቲያን ብቻ ከ12000 በላይ ዜጎች ለክፉኛ ራብ ተጋልጧል በምግብ እጥረት የተጎዱ ህፃናት ቁጥራቸው ብዙ ነው አይናቸውን የማይገልጡ ይከከወራቸው እንዲሁም አቅማንሷቸው ከተጋደሙበት የማይነሱም እርዳታ የተባለ የሚመጣውን እንደሌላው መሻማት የማይችሉ እናቶችን ተመልክቷል ቪኦኤ ለራብና ችጋር ከመጋለጣቸው በላይ ምንም የማያውቁ ህፃናት ከስጋና ደሞች ሆነው እየሞቱ ናቸው ይላሉ ተጎጂዎቹ ከጉጂ የተፈናቀሉ ከ178000 በላይ ዜጎች ለተመሳሳይ ችግር መጋለጣቸውን በገዲዮ ዞን የአደጋ ስጋትና ስራ አመራር አስተባባሪ አቶ ትግስቱ ገዛኝ ተናግሯል
ያሉበት ሁኔታ ምቹ አይደለም ከቤት ንብረታቸው ወጥቶ ነው ያሉት መጠለያው ምቹ አይደለም በዚህ ላይ ደግሞ ህፃናትም እናቶችም ያው ለችግር ይዳረጉ እንደሚችሉ ምንም ጥርጥር የለምና አሁን ግን ባለው ሁኔታ የአካባቢው ማህበረሰብም የዞኑ አስተዳደርም ግለሰቦችም ከዛም ታች ደግሞ የፌደራል መንግስትም አሁን ባለው ሁኔታ ህይወት የማዳን ስራ መስራት እየቻለ ነው ያለውና ይሄን እየሰራን ያለ ነው
ዜጎችን ያህል ሲጎዱ አሁን ለከፋ ጉዳት ይዳረጋሉ ህፃናት ተጎድተዋልና ለምን ነው ዝም የተባለው አቶ ትግስቱ
ምን መሰለህ ከዚህ የተመለሱት ዜጎች ቀጥታ እዛ ምግብ እንዲያገኙ ወይ ምግብ እንዲያገኙ መጓበክ ላይ ተደርሷል የነዚህ ዜጎች ምግብ ቀጥታ ወደዛ ሲሄድ ነገር ግን ውስጥ ላሉት ተፈናቃዮች እዚሁ ምግብ እየቀረበ ነው የነበረው አሁን መጀመሪያ ሊስት ተደረገው ተዘርዝሮ የተያዘው ምዕራብ ጉጂ ወደ 400000 በላይ የሚሆን ተፈናቃዮች ናቸው ወደዛ ተመልሶ የሄዱት እዚህ ውስጥ ደግሞ ቀርቶ የነበረው የተፈናቃይ ወደ 145000 የሚሆን ነው የነበረው እኛ ጋር የሚመጣ ምግብ 145000 ነው እዛ ጋር ግን በስማቸው የሚሄደው ቅድም የጠቀስኩት ቁጥር ምግብ እዛ ይሄዳል አሁን እነዚህ ሰዎች ወደዚህ መሰደድ ሆነ መሰደድ ሲሆን በነዛ ሰዎች ስርዝርብር ምግቡ እዛ ሄዷል እኛ ጋር መጡ እኛ ጋር ሲመጡ ምግባቸው እዛ ቀርቶ እነሱ ወደዚህ ነው ሊመጡ የቻሉት በዚህ መሀል ምግብና ተጉጂ ሰው አልተገናኘም በዚህ መካከል ነው ጉዳቱ ራቡ ልጠናባቸው የቻለው
በዚህ ራብ ምክንያት የሞቱ ህፃናቶች እንዳሉ እዛው ካምፕ ላይ ያገኙዋቸው ተጎጂዎች ነግሮኛል
አደጋ ሲከሰት ሞት በዚህ ደረጃ ሲለይ ኖርማሊ በጤና ደረጃ ህክምና እያገኙ የሞቱ ሰዎችን ነው መረጃ ኖርማሊ ሊገኝ የሚችለው እኛም ህጋዊ ነው ብለን ልንወስድ የምንችለው ይህንን ነው ከዚህ አንጻር ግን ሶስት ህፃናቶች መሞታቸውን እኛም በሪፖርታችን አካተን ለክልል ያስተላለፍን አስታውሳለሁ ከዛ ባሻገር ግን እንደዚህ አይነት ኬዞች ሊከሰቱ ይችላሉ ህብረተሰቡ ተበታትኖ ነው ያለው እንደገና በአንድነትም ነው ያለው በዚህ ላይ ደግሞ በቂ ምግብ ካላገኙ ለዚህ ችግር እንደሚዳረጉ ትሪል ነው
የሰላም ሚኒስትር ወይዘሮ ሙፍሪያት ካሚል ከአጎራባች አካባቢ ተፈናቅለው በገዲዮ ዞን ገረብ ወረዳ ተጠልለው የሚገኙ ዜጎችን ጎብኝተዋቸዋል በዚህ ወቅትም ለተፈናቃዮች የሚያስፈልጋቸውን ድጋፍ እንደሚያደርጉም ተናግሯል መንግስት ዘላቂ መፍትሄ ለማበጀት እየሰራ ያለውን ስራ አጠናክሮ እንደሚቀጥልም ነው በዚህ ወቅት ያረጋገጡት ከውሃና ከጤና ጋር ተያይዞ ያሉትን ችግሮች ለመፍታትም የጤና ሚኒስትር የውሃ መስኖና ኤሌክትሪክ ሚኒስትሮች ቡድን አቋቁሞ እየሰራ መሆኑን ገልጿል የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ በበኩላቸው የእርዳታ ሂደት ለማቅረብ ስራ ተጠናክሮ እንደሚቀጥልም ተናግሯል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ትናንት ገዲዮ ዞን ገደብ ወረዳ ተገኝተው ተፈናቀሉ ዜጎች ያሉበትን ሁኔታ ጎብኝተዋል የገዲዮ ህዝብ ከምዕራብና ከምስራቅ ጉጂ ዞን መፈናቀል ከጀመሩበት ከ8 ወራት በፊት አንስቶ ለምን ጠቅላይ ሚኒስትሩ መጥተዋልንም ሲሉ ቅሬታ ሲያሰሙ መቆየታቸው የሚታወስ ሲሆን ጠቅላይ ሚኒስትሩ ትናንት በማለዳ ነበር ተፈናቅለው በገደብ ወረዳ የሚገኙ ከ96000 በላይ ዜጎችን የጠየቋቸው ከጠቅላይ ሚኒስትሩ ጋር የተወያዩ የተፈናቀሉ ዜጎች ተወካዮችም የተሰማቸውን ቅሬታ እንዲህ ሲሉ ለጠቅላይ ሚኒስትሩ ተናግረዋል ከመጠለያ ቦታ አንስቶ እስከ ድጋፍ ያለውን ችግርም ገልጾላቸዋል ይላክላቸዋል የተባለው ድጋፍም በበቂ ሁኔታ እንደማይደርሳቸውም ተናግሯል
የቤት ሳውስ ከዚህ በፊትም የደረሱ መካላት ሰጥቶና ደንታ ተቀብለን ነበር እንደምናሳ የተቀበልነው ነው ሲደውል ብርድ ልብሱ ኩባያ ተጠጣ በአንድ አንድ እየሸጠነ ሰው እስከዛ ቆየ አሁን ባለው መሀልና ራሳችንን ልብስ ከጤና ምንኩ ያው ህክምና ፈልጋለን በተጠለንበትም ይሁን ሌሎች ይሄንን መጠላፈን ያላገኙት አለና አሁንም ይሄን ዝናብ ተመጣ ምንምና ለስጋታችን ስለሆነ እነህ ግዛሉ ነው መጠላሉ አስፈላጊ ግዛታ ካደርጉልን ከመደር ከምግብ በኩልም በተለይ ምናተን ምግብ ናቶች ህፃናት አረጉዞች በየቀኑ ያለው ስለሆነ እንደዚህ ማስተካከል እንደታ እዚህ መጥቶ ከደረሰን ካለ ሚዲያ ይደማሉ እየደረሰ ነው እየተባለ ነው ሲካፈል ስላላየ እዚህ ደረሰ ነገር ካለ ወጥቶ የተጎዱ ያመጣል በስርዓቱ እንዲደርስ ይታደርሙልኝ።
መንግስት በአስቸጋሪ ሁኔታ ውስጥ መሆናቸውን ተገንዝበው ያሉት ጠቅላይ ሚኒስትሩ ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ እንቅስቃሴ እንደሚደረግ ተናግሯል።
ዛሬ አፈናቀለ ነገ መፈናቀሉ አይቀርም የተባለ ጉዳይ ነው። ስለማይጠቅም እሱን ዘተን ወደ ልማት እንድንሄድ ዘላቂ መፍትሄ የሚጣበትን መንገድ ከሁለቱም ህዝቦች አባገዳዎች ያገር ሽማግሌዎች የአማራ አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አማራዎች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል።
ዜጎች ለችግር እንዲጋለጡ ያደረጉ የገደሉና ያፈናቀሉ በህግ እንዲጠየቁ ይደረጋል ነው ያሉትም።
የሚጠየቁበት ምክንያት እዛ ያለ የሆነ ፖሊስ ዛሬ ጌዶ ገሎ ከሆነ አሁን ጌዶ ሲወጣ ጉጂ መግደሉ አይቀርም። እናንተ ስለወጣችሁ አያቆምም። ያገኘውን ሰው አንተ ደግሞ እንትነህ ያለ ጥፋት ይቀጥላል። ያ ጥፋት እንዳይኖር ህግ ለሁሉም እኩል እንዲሰራ ይደረጋል።
የተፈናቀሉ ዜጎችን ቁጥርና ሰብአዊ ድጋፍ በተመለከተ የተሳሳተና ሐሰት መረጃ ይቀርብብናል ብለው ላቀረቡት ክስም ጠቅላይ ሚኒስትሩ ይህንን ብሏል።
ቅድም በዜና ተነገረ ያለችው እህቴ ትክክል ነበር። የተፈናቀላችሁት 800 ሺህ ገደማ ነው። ባለፈው 6 ወር 7 ወር የተፈናቀለው ከዚህ ውስጥ ከጽና ፈሰንታ ተመልሷል ወደ ቦታ። እዚህ ቀራችሁት 20 ሺህ አትሞሉ ነበር። ያኔ በድርቅ በውሃ ችግር እና አልፎ አልፎ ጸጥታ ያለባቸው ጥቂት ወረዳዎች እዚህ እንዲቆዩ ተቀረው፣ ግን እዛ ሄዶ እዛ እንዲታገዝ ነው አቅጣጫው። ታስታውሱ ከሆነ እዛ ከሄዳችሁ በኋላ በመሃል የጸጥታ ችግር አጋጥሞ በጉጂና በወለጋ የነበረው ሁኔታ ለእርዳታ የመጡ እህሎች እዛ ላለው ህዝብ መድረስ አልቻለም። መንግስት ማገዝ በሚገባው ልክ አላገዘም። እንደገናም እህቴ እናነሳችሁ ጸጥታም ችግር አጋጥሟችሁ የተወሰነ ቁጥር ያለው ወደዚህ መጥቷል። አሁን ቁጥሩ 5000 ነው፣ 10000 ነው፣ 20000 ነው። እሱ ምን ያደርጋል? አንድ ሰውም ቢሆን ካላግባብ መጉዳት የለበት። ቁጥሩ ስለበዛ ስለአነሰ ሳይሆን ዋናው ነገር ለምንድን ነው ኢትዮጵያዊ በኢትዮጵያ ጨክኖ የሚያፈናቅለው?
ተፈናቅለው በገደብ ወረዳ የሚገኙ ዜጎች ጠቅላይ ሚኒስትር መጥቶ ስለጎበኟቸው ደስታቸውን በምስጋና ገልጸውላቸዋል። ከፍተኛ ረሃብ የገባው ጉትቲ ቀበሌ በሚገኙ ጣቢያዎች ቢሆንም ገደብ ወረዳ ያሉትን እንጂ እስካሁን እዚህ ጉትቲ ቀበሌ ደርሶ በክፉኛ እየተጎዱ ያሉ ዜጎችን የጎበኘ ከፍተኛ የመንግስት ባለስልጣን የለም። የአሜሪካ ድምጽ ራዲዮም ዮናታን ዘብዴዎስ ከገዲኦ ዞን ጉትቲም።
ዮናታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ቃለ ምልልስ ነው። በኬንያ አዲሱ የኢትዮጵያ አምባሳደር መለስ ዓለም የሹመት ደብዳቤያቸውን ለኬንያው ፕሬዝዳንት ኡሁሩ ኬንያታ ባለፈው ሳምንት ሲያቀርቡ በእጃቸው ስለያዟት ጭራ ጉዳይ ተጫውተዋል። ፕሬዝዳንት ኡሁሩ የቀድሞ የኢትዮጵያ ንጉስ አጼ ኃይለ ሥላሴ ለአባቷ የሰጧቸው ጭራ እስከመጨረሻ የህይወት ፍጻሜያቸው ድረስ አብሯቸው ነበር ሲሉም ነግረዋቸዋል። አቶ መለስ ይህን የሹመት ደብዳቤ ይዘው ወደ ኬንያ የተጓዙት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው በረራ ቁጥር ኢቲ 302 ቦይንግ 737 ማክሴት አውሮፕላን ከተነሳ ከጥቂት ሰዓታት በኋላ ነበር። በዚህ አውሮፕላን ሳይበሩ የቀሩት ደግሞ እናታቸውን ተሰናብተው ለመውጣት ጉዟቸውን በሰዓታት በማራዘማቸው እንደሆነ ነግረውናል። አቶ መለስን አነጋግሬያቸው ነበር።
እንግዲህ በኢፌዴሪ ኤምባሲ በኩል ኬንያ በሚገኝ የኢትዮጵያ አየር መንገድ ቅርንጫፍ ጽሕፈት ቤት በኩል በጋራ ለመስፋት እየሞከርን ነው። አንደኛ ከበረራው ጋር በተያያዘ ኬንያውያን ጥልቅ ሐዘን ተሰምቷቸዋል። በርካታ ወገኖቻቸውን አጥተዋል። ይሄ አንድ ፕላኔት የሚለውን ዓለም አቀፍ ስብሰባ ያስተናግዱ ስለነበር ከዚህ ስብሰባ ጋር በተያያዘ የተለያዩ ሀገር ዜጎች ወደ ናይሮቢ ሲመጡ አንዳንዶቹ ከሌላ ሀገር መጥተው አዲስ አበባ ነው አየር መንገድ የሚያዙት። በራሳቸውም ዜጎች ምክንያት፣ በሌሎች ሀገር ዜጎች ምክንያት ትንሽ ተጠበውም ተጨንቀውም ነበር። ከፍተኛ የነሱ ሀገር የትራንስፖርት ሚኒስቴር ኃላፊዎች ወደ ሀገራቸው ገብተዋል። ስለዚህ እነዚህ ባለስልጣናት ወደ ሀገራቸው እንዲገቡ እዚህ ኬንያ ናይሮቢ እና ከናይሮቢ ውጭም ያሉ ኬንያውያን የተፈጠረው ሁኔታ በተመለከተ መረጃ ሲጠይቁ ይሰጣቸው ነበር። ናይሮቢ የሚገኘ አንደኛው የጆሞ ኬንያታ አውሮፕላን ማረፊያን ጊዜያዊ ማዕከል ተቋቁሞ እንደዚሁ የመረጃ መስጠት እንቅስቃሴ እየተደረገ ነው። ከዛ ውጭ በዚህ አደጋ የተጠቁ ኢትዮጵያውያንም ኬንያውያንም አሉ። እነሱን በየቤታቸው እየሄደን እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ልማድ ለቅሶ እየደረስን የሀዘናቸው ተካፋይ ይሆንን መጽናናትን እየተመኘንላቸው የኢትዮጵያ ህዝብንም የኢትዮጵያ መንግስትንም በጎ ፍላጎትና መልካም ስሜት የገለጽን እንገኛለን። ይህ እንግዲህ እስከሚቀጥለው ሳምንት ተጠናክሮ የሚቀጥል ይሆናል። ይህን የምናደርገው ሲሆን
ኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ቀርበው የሹመት ደብዳቤ ሲያቀርቡ የኢትዮጵያ ውጭ ጉዳይ ሚኒስትር የፌስቡክ ገጽ ላይ በወጣው ፎቶ ላይ ስትነጋገሩ ታያል ፎቶዎቹና ይሄን ጉዳይ በተመለከተ የተነጋገራችሁት ነገር አለ ያሉት ነገር አለ? ዲህ 32 ዜጎችን እንዳጣ አንድ ሀገር መሪ
እንግዲህ ምን ነው ጥዮን የኬንያ የውጭ ጉዳይ ሚኒስቴር ምን እንደመጣ ሁለት ያቃሉ እና ይሄ ችግር ሲከሰት እነሱም ከፍተኛ ስጋት ገብቷቸው ነበር። በዚህ በረራ ላይ ነው ወይ የሚል ጥያቄ ነበራቸውና ተጨንቀውም ነበር። ስለዚህ የሹመት ደብዳቤ ሳቀርብ ፕሬዝደንቱ እንኳን ከዚህ አደጋ ፈጣሪ ሰወረ ብለው መልካም ምኞታቸውን ገልጸዋል። ይሄ አደጋ በመከሰቱ ኬንያና ኬንያውያን ጥልቅ ሐዘን እንደተሰማቸው በዚህ የመከራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙ ሁለቱ የሀገሮች ሕዝቦች በበጎ ጊዜ ብቻ ሳይሆን በክፉ ጊዜም አንድ ላይ ውሃና ዘይት ሆነው የሚቆሙ የሚደጋገፉ በጋራ የሚያዝኑ ሕዝቦች እንደሆኑ ለማየት ይሄ መልካም አጋጣሚ ነው። ይሄ የምንሻገረው የምናልፈው ጉዳይ ነው ብለው ነግረውኛል። በቆይታዬም አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸውልኛል። ይሄ ችግር ተጣርቶ የችግሩ ሰለባ የሆኑ ቤተሰቦችም አስፈላጊውን ድጋፍ እንደሚያደርጉ በእነሱ በኩል ነግረውኛል ክቡር ፕሬዚደንቱ።
ከዛ ጎን ለጎን እንግዲህ የታየ አንድ ፎቶ አለ በማህበራዊ ሚዲያ ላይም ሲዘዋወር አይቼዋለሁ እና የሹመት ደብዳቤዎትን ሲያቀርቡ ነጭ በነጭ የሆነ የኢትዮጵያን የባህል ልብስ ሰው ነው ያቀረቡትና እንደዚህ አይነት ሹመቶች ይቀርቡ ታይተው አይታወቁምና በጣም ጥሩ ነው የሚል ነገሮችን አይቻለሁ። እንዴት አሰቡት?
እንግዲህ ስለ መልካም አስተያየቱ አመሰግናለሁ። ከዚህ በፊት አንዳንድ አምባሳደሮች እንደዚህ በኢትዮጵያ የባህል የሹመት ደብዳቤያቸውን እንዳቀረቡ አስታውሳለሁ። እንግዲህ ኢትዮጵያ የባህል ድሃ ያልሆነች ሀገር አለች። በርካታ ባህሎች፣ ወጎች አሉ። ያንን ሌላው ዓለም እንዲያውቅ እንዲረዳ ማድረግ ያስፈልጋል። ደግሞ የተለየትና ውብ እኮ አለባበሶች አሉን እና እንደ አንድ የኢትዮጵያ መንግስት ተወካይ፣ እንደ ኢትዮጵያ መንግስት አምባሳደር የኢትዮጵያን ባህል ሊወክል የሚችል አለባበስ ሙሉ ልብስ ሱፍ ከመልበስ የተሻለ ነው ብዬ በግሌ ምን አለው። በተለይም ደግሞ እዛ ፎቶ ላይ አይተሽው እንደሆነ ሲሆን ጭራ ይዣለሁ።
አዎ ጭራ ይዤ።
ጭራ ኬንያ ፖለቲካ መሪዎች በተለይም ኬንያታ ቤተሰቦች ስነ ልቦና ውስጥ ልዩ ቦታ አለው እና እንደ አንድ ዲፕሎማት እሱ ላይ በቂ ጥናትም በቂ ትንሽ መነሻ የምትሆን ንባብም አድርጌ ስነ ልቦናውም እንዲሁ ለማወቅ ጥረትም አድርጌያለሁ ማለት እችላለሁ። ስለዚህ እነሱም በኢትዮጵያ የባህል ልብስ የኬንያ መንግስት ባለስልጣኖች ብቻ ሳይሆኑ ከኔ ጋር የሹመት ደብዳቤያቸውን ያቀረቡ የሌሎች ስድስት ሀገሮች አምባሳደሮች ነበሩና ትንሽ የመደነቅም መንፈስ ምልክቶች
ፕሬዚዳንት ኡሁሩ በእርግጥ አቶ መለስ በእርግጥ ፎቶ ነው። ነገር ግን ፕሬዚዳንት ኡሁሩ ጭራውን እንደመቀበል ነገር አድርገው ስታወሩ ይታያልና አጥንቻለሁም ታሪኩን ከጭራው ጋር የተገናኘ ነገር ብለዋል። ምን እርሳቸው ያሉት ነገር አለ ስለ ጭራው?
የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ አባት
ጆሞ ኬንያታ
ማለት ነው። አዎ ጆሞ ኬንያታና ከቀድሞ የኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ የጭራ ስጦታ ተበርክቶላቸዋል። ያ ጭራ የጥበብና የአንድነት ምልክት አድርገው ይወስዱታል። እነሱ በእንግሊዝኛው ዊዝደምና ዩኒቲ ያሳያል ብለው ያስባሉ እና ጭራውን ከእጄ ወስደው ይህንን ጭራ ለግሌ ያደርገዋለሁ፣ ለአባቴ ቀዳማዊ ኃይለ ሥላሴ ሰጥተውታል፣ ይህን ደግሞ አንተ ኢትዮጵያ አምባሳደር ስተኔ ስጡኛለህ። እኔ በደስታ ደስታውን አልችለውም፣ እንግዲህ ስጦታ ተደርጎ ይወሰድልኝ ብዬ ሰጠኋቸው። ከዛ ከሚኒስትሮቻቸው ጋር ሲያስተዋውቁ ወደ ቀኝም ወደ ግራ እንደዚህ ስራዎች ሲሄዱ እየሳቁ እየቀለዱ ትግስ የሳቅ ድባብ ፈጥረዋል። በኋላ ላይ አንድ ታሪክ እሳቸውም ነገሩኝ። አባቴ ከቀዳማዊ ኃይለ ሥላሴ የተሰጣቸውን ጭራ እስከ የመጨረሻ ህልፈተ ህይወታቸው ድረስ ይዘውት ይሄዱ እንደነበረ ከራስጃቸው የማይጠፋ የግል እቃቸው እንደነበረ እሳቸውም በትዝታ እንደሚያስታውሱት ገልጸውልኛል። እንግዲህ ይሄ ወይ የጭራ ዲፕሎማሲ ብለሽ ትጠሪው እንደሆነ አላውቅም። ሲሆን ግን ወቅቱ ትልቅ ስሜት ተሰጥቷልና ይሄ ትክክል ነው። በኋላ ላይ እሳቸውም ጭራውን ለኔ መልሱልኝ። እንግዲህ ሌላ ጊዜ በስፖርት መልክ መስቀት እንችላለን። ግን ትልቅ ለኢትዮጵያ ፍቅር አላቸው። የወቅቱ የኬንያ ፕሬዚደንት ኢትዮጵያውያንን በጣም ይወዳሉ። በልጅነታቸው አዲስ የምትባል የቤት ውስጥ የሳሎን ውሻ ከቀዳማዊ ኃይለ ሥላሴ ሰጥቷቸው እንደነበረ ሁሉ እግረ መንገድ አጫውተውኛል። በዚህ በታሪክም ቀደም ሲል በአንዳንድ ድርሳናት የሰፈረ ነው እና ጆሞ ኬንያታ ሲያርፉ እሷም ብዙም አልቆየ ሞተች። በአንዳንድ ከቤተ መንግስቱ ጋር ቅርብ የሆኑ ሰዎች በኩል ያለው አስተሳሰብ እሳቸው የቤቱ ባለቤት የሀገሬው መሪ ሲሞት ወዲያው ሞተች ብለው ያስባሉ እና እስከዚህ ድረስ ቅርብ ናቸው። በሁለቱ መንግስታት መካከል ዘመን የተሻገረ ወጥ የተረጋጋ ሰላማዊ ግንኙነት አለ። መልክዓ ምድር ብቻ ሳይሆን ህዝቦችን እንጋራለን። አሁን ባለው የኢትዮጵያ መንግስት አሁን ባለው በኬንያ መንግስት በመሪዎቹ መካከል በጣም የሚገርም ጠንካራ ወንድማዊ ግንኙነት አለ። የኛ የዲፕሎማቶቹ ኃላፊነት ይህንን ጥሩ እና መልካም የፖለቲካ ግንኙነት ወደ ኢኮኖሚ፣ ማህበራዊ ግንኙነት የመንገድ ስራ ነው። አሁን በሹመት ደብዳቤ ማቅረብ ስነ ስርዓት ላይ ካየሁት በጎ የሆነ መንፈስ አንጻር ይህን ለመስራት የሚያስችለን እሸዋለን።
ብዙ ኢትዮጵያውያኖች ኬንያ ይኖራሉ፣ ናይሮቢ በስደት አሉ። እንደዚሁም በሙያቸውም ደግሞ ትልልቅ የዓለም አቀፍ መስሪያ ቤቶች ውስጥ ተቀጥረው የሚሰሩም አሉና ከዚህ አንጻር ኤምባሲው ለማድረግ ያቀደው ነገር አለ?
እንግዲህ ኤምባሲው አንድ የዲያስፖራ ጉዳይ የሚከታተል የራሱ ዘርፍ አለ። በተለያዩ አደረጃጀት በሙያም በተለያየ ከእምነትም አንጻር ኢትዮጵያውያን እንዲሰባሰቡ ቀደም ሲል ሲያደርገን የነበረ እንቅስቃሴ አለ። ከአመታት በፊት እኔ ጊዜ ስለነበርኩኝ እንደዚህም ስራዎች እኔም አውቃቸዋለሁ። ኢትዮጵያውያን በሙያቸው ሀገራቸውን እንዲደግፉ ሐኪሞችን በተባበሩት መንግስታት ድርጅት ለድርጅት የሚሰሩ ሀገራቸውን ከሚገባ በላይ የሚወዱ በርካታ ኢትዮጵያውያን አሉ። በዩኒሴፍ በተባበሩት ድርጅት የአካባቢ ፕሮግራም ላይ በዩኤን ሀብታት የሚሰሩ እዚህ ባለው የተባበሩት መንግስታት ድርጅት ጽህፈት ቤት የሚሰሩ ብዙ ኢትዮጵያውያን አሉ። በሌሎች ዓለም አቀፍ ድርጅቶች እንዲሁም መንግስታዊ ያልሆኑ ድርጅቶች አሉ። እነሱን አሰባስበን በሀገራቸው ጉዳይ ላይ የተሟላ መረጃ እንዲኖራቸው የማድረግ በሀገራቸው ጉዳይ አስተዋጽኦ እንዲኖራቸው የማድረግ ስራ ይሰራል። ከዛ ውጭ ደግሞ በንግድ መስክ የተሰማሩ የተዋጣላቸው የተሳካላቸው ብዙ ኢትዮጵያውያን አሉ። እነዚህ ሀገራቸው የሚደግፉ ናቸው። በቀጥታ ወደ ሀገራቸው ገብተው ዩኒቨርሲቲ ያደረጉ ቁጥራቸው ቀላል አይደለም። ወደ ሀገራቸው ሳይገቡም እዚህ ሆነው ድጋፍ የሚያደርጉ አሉ። በስደት ዓለምም ሆነው ግን ስለ ሀገራቸው ሁሌ የሚጨነቁ የሚያስቡ የሚባዝኑ በሚችሉት መልክ ለሀገራቸው ጠበቃ ሆነው የሚቆሙ ብዙ ኢትዮጵያውያን አሉ። እነዚህ ጋር ተባብረን እንሰራለን። ዞሮ ዞሮ የዲፕሎማሲ ስራ ወርሃዊ ደሞዝ በሚከፈለው ዲፕሎማት ብቻ የሚሰራ አይደለም። ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ትልቁ አምባሳደር እኛና ከኔ ጋር ያሉ ዲፕሎማቶች አይደሉም፣ ዜጎች ናቸው፣ ኢትዮጵያውያን ናቸው። ተባብረን ስለዚህ ታላቅ ሀገር በጋራ እንሰራለን ብዬ አስባለሁ። እንግዲህ እግዜር ይወጣል።
እናመሰግናለን አምባሳደር መለስ አለም። መልካም የስራ ጊዜ ይሁንልዎት ብለን እኛም እንመኛለን።
ይሁን። እኔም አንቺን አመሰግናለሁ። እግዚአብሔር ይስጥልኝ። ለሀገራችን ሰላምና መልካም ጊዜ እንመኛለን። ይስጥልኝ።
እንግዲህ አድማጮች፣ በትላንትናው ምሽት የአስክሬን ያልያዙ ሳጥኖች የሟቾች ፎቶግራፍ ተቀምጦባቸው የቀብር ስነ ስርዓታቸው የሁሉም መፈጸሙ ይታወቃል። ከሁለቱ በስተቀር የሁለቱ አንደኛው በድሬዳዋ ከተማ የረዳት አብራሪው በድሬዳዋ ከተማ ነዋሪ በመሆኑ ቤተሰቦቹ በዛ ነዋሪ በመሆናቸው አህመድ ኑር መሐመድ እናም የእስልምና እምነት ተከታዮች በመሆናቸው ቀብር ስነ ስርዓቱ በዛው ተፈጽሟል። የአንድ ደግሞ ወደ ሐዋሳ ቤተሰቦቹ ጋር ተልኳል። ቀሪ 15ቶቹ አዲስ አበባ ከተማ ቀብር ስነ ስርዓታቸው ተፈጽሟል። አድማጮች፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አብራችሁ ያመሸሁት ሲሆን ግርማ ነበርኩ። በቴክኒክ ያቀናበረልን ማክቤል ያብሮ ነው። ደህና ደሩ።
ራዲዮ ሰገሌ አሜሪካ